በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አባታችን እግዚአብሔር ሆይ በዚህ ዕለት ቅዱስ ቃልን ሰምተን ሕይወታችንን ለውጠን እንኖር ዘንድ ቅዱስ ቃልን እንድንሰማ ስለፈቀድክልን እናመሰግናለን። በመጠን ኑሩ ንቁ፣ በመጠን ኑሩ ንቁ። አንደኛ ጴጥሮስ ምዕራፍ 5:8 በመጠን ኑሩ ንቁ። ይህንን ቃል ከ12ቱ ሐዋርያት መካከል አንዱ ርዕሰ ሐዋርያት ቅዱስ ጴጥሮስ ተናግሮታል። የተናገረው በሞተ እስጢፋኖስ ወይም ደግሞ ሊቀ ዲያቆናት እስጢፋኖስ በመሞቱ ምክንያት 8000 ሰዎች ስለተበተኑ እነሱን በነበሩበት ሃይማኖት ለማጽናትና የቀደመውን ምግባር ሃይማኖት ለማስያዝ በቀደመው እምነት እንዲጸኑ ቅዱስ ጴጥሮስ ይህንን ቃል ይህንን መልእክት ጽፎላቸዋል። ለጊዜው ለነሱ ቢናገረውም ፍጻሜው ግን እስከ ዕለተ ምጽአት እስከ ህልፈተ ዓለም ለሚነሱ ክርስቲያኖች ተናግሮታል። በመጠን ኑሩ ንቁ። ቅዱስ ጴጥሮስ ይህንን ስለ ብዙ ምክንያቶች ቢናገረውም እኛ ይህንን ቃል ለሁለት አበይት ምክንያቶች ከፍለን እንመለከተዋለን። በመጠን ኑሩ አንድ አረፍተ ነገር ሲሆን ንቁ ሌላ ሀሳብ ነው። በመጠን መኖር ማለት ያለኝ ይበቃኛል ማለት ነው። ሁልጊዜ በእኛ በክርስቲያኖች ህይወት ወይም ደግሞ በሰው ልጅ ህይወት እንደሚታየው አንዳንድ ጊዜ የባልንጀሮቻችንን ቤት፣ የባልንጀሮቻችንን ህይወት፣ የባልንጀሮቻችንን ጥሩ ምቾት እያየን የኔ ምንም የለኝ እንላለን። ምንም የለኝ ከማለታችን በፊት የራሳችንን እንድናይ፣ ከሁሉም ደግሞ እግዚአብሔር ያለው ምንም የለኝ ከሚል ይልቅ ምንም የሌለው ነገር እንደሌለ ማወቅ እንዳለበት ለማመልከት ነው። በመጠን ኑሩ። አንዳንድ ጊዜ ሁሉም በእጃችን እያለ በምድረ ፋይድ ወይም ደግሞ በጎደሎ ዓለም ውስጥ ስላለን ካለን ነገር ይልቅ የሌለን ነገር እየታየን ክርስትናችንን እናማርራለን፣ እግዚአብሔርን እንረግማለን። ከዚህ የተነሳ በመጠን መኖር የሚለው ቃል ይዘነጋናል። በመጠን መኖር ካልቻልን ደግሞ ክርስትናችን ላይ አሸዋ እየበተንን ነው። በመጠን መኖር ማለት ከሌላው ህይወት ይልቅ የራስን እያዩ ያለኝ ይበቃኛል፣ ጤናዬ ይበቃኛል፣ አምላኬ ይበቃኛል ማለት ነው። ይህንን መጻሕፍት ይተባበሩበታል። ቅዱስ ያዕቆብ በኦሪቱ እምከመረከብኩ ምግበ ዘእበል ወልብሰ ዘእቴረዝ ይከውነኒ እግዚአብሔር አምላኬ ብለዋል። የዕለት ምግቤን የአመት ልብሴን ካገኘሁ ሌላውን እግዚአብሔር ያውቅልኛል ማለት ነው። ቅዱስ ያዕቆብ እንዲህ ብለዋል። አሁን ለክርስቲያኖችም የሚያስፈልጋቸው ነገር ይሄ ነው። አንዳንድ ጊዜ የእኛ ኪስ ባዶ ስለሆነ እናዝናለን። ወጣ ብለን ሌሎችን ስንመለከት እኮ ባዶ ሆድ ያላቸው እናያለን። ግድ የለም ሆዳችን ከሞላ የዕለት ምግባችንን የአመት ልብሳችንን ማግኘት ከቻልን ስለ ኪሳችን ነገ እናስባለን። እሱ እግዚአብሔርም ያውቅልናል። እግዚአብሔር በሚያኖርበት የኑሮ አሰራር ፍጥረቶቹን ያኖራልና ከእኛ በላይም እሱ ያውቃልና በመጠን መኖር ማለት አምኖ መኖር ማለት ነው። እስራኤልን በምድረ በዳ ምንም በሌለበት ቦታ ለአርባ ዘመናት ያህል ልብሳቸው ሳያልቅ ጫማቸው ሳያረጅ በትራቸው ሳይወድቅ የመገበ ጌታ እሱ ስለሆነ እሱን ማመን ነው። ለሚያምን ደግሞ ሁሉም ይቻላል። ስለዚህ በመጠን መኖር ማለት ያለኝ ይበቃኛል ማለት ነው። ንቁ የሚለው የጴጥሮስ አነጋገር ሁለት ነገሮችን ያሳያል። አንደኛ በጊዜው እነዚያን በሞተ እስጢፋኖስ የተበተኑ ክርስቲያኖችን ለማጽናናት ተናግሮታል ብለናል በመግቢያችን። እነሱ በመናፍቃን ወይም ደግሞ በአጽራረ ቤተ ክርስቲያን በወንጌል ጠላቶች እየተነጠቁ ባለማወቅ የዲያብሎስ ሰለባዎች የአጽራረ ቤተ ክርስቲያን የክርስቶስ ጠላቶች በሆኑ ሰዎች እየተማረኩ ስለነበረ በእነሱ ኦቁባቸው ንቁ ሲል ነው መንቃት። አሁን በቤተ ክርስቲያን ወይም ደግሞ መጽሐፍ ቅዱሳዊ መዝገበ ቃላት ነው የሚያሻው። መንቃት ሲባል እንዲሁ ያለባበስ፣ ያነጋገር፣ ያካሄድ፣ ያኗኗር ስታይልን መቀየር ወይም ደግሞ ይህንን ጠባይ ማሳደግ አይደለም። ንቁ ማለት በሃይማኖት ጎልምሱ ነው። ቅዱስ ጳውሎስ ይህንን ንቁ በሃይማኖት ጎልምሱ ነው፣ ሃይማኖታችሁን ወቁ፣ ክርስትናችሁን ተረዱ ማለት ነው። ንቃ የሚባለው በቤተ ክርስቲያን ወይም ደግሞ በመጽሐፍ ቅዱስ አነጋገር ንቃት የሚባለው የፈጠረን እግዚአብሔርን ማወቅ ነው እንጂ ሙጻ ነፋሳትን፣ ምህዋረ ከዋክብትን፣ የዚህን ዓለም ከንቱ ነገር ማወቅ ይሄ ንቃት አይደለም። ይህንን ቅዱስ ጳውሎስ በቆሮንቶስ መልእክቱ አይመርኩ ዘይቤ አዲ እያይመረ አወቅኩ የሚል ገና አላወቀም። አወቅኩ የሚል የዚህን ዓለም ስነ ተፈጥሮ ተረዳሁ የሚል ገና አላወቀም። ውዘስ አይመሮ ለእግዚአብሔር፣ እግዚአብሔርን ያወቀ ግን ውእቱ ዘበአማን አይመረ፣ እሱ እግዚአብሔርን በእውነት አውቆታል ይላል። እውነት ነው። እግዚአብሔርን ከማወቅ በላይ ሌላ እውቀት የለም። ደግሞም የፈጠረን ሳያውቁ ስለሌላው ቁሳቁስ ቢያውቁ ይሄ እውቀት አይደለም። ቅዱስ ጳውሎስ በአንደኛው ቆሮንቶስ መልእክቱ ሞኝነትና እብደት ብሎታል። ስለዚህ ንቁ ማለት በሃይማኖት ራሳችሁን መርምሩ፣ በሃይማኖት ኑሩ፣ በምግባር ጎልምሱ፣ ክርስትናችሁን እወቁ፣ የምታመልጉትን ጌታ እወቁ ማለት ነው። አንዳንዶቹ የሚስቡትን አየር ወይም ደግሞ በተፈጥሮ ከእግዚአብሔር ያገኙትን አየር እየሳቡ እግዚአብሔርን የማያውቁ አሉ። በራሱ ዘዴ በራሱ ጥበብ ሰው ልሁን፣ እንዲህ ልሁን፣ እንዲህ ልሁን፣ እኔ እንደዚህ መሆን እፈልጋለሁ፣ ንጉስ መሆን፣ ነጋዴ መሆን፣ ሌላም መሆን እፈልጋለሁ ብሎ የሚፈጠር ሰው የለም። የፈጠረው በአርአያ እግዚአብሔር ሰው እንዲሆን ያደረገው እሱ ፈጣሪው እግዚአብሔር ብቻ ነው። ይሄ ማለት ምን ማለት ነው? የፈጠረን የራሳችን ጥበብ፣ ወደዚህ ዓለም ያመጣን የራሳችን እውቀት እንዳልሆነ ወይም የወላጆቻችን መጋባት እንዳይደለ ይሄ እውነት ነው። ዳሩ ግን ይሄ እነዚህ እውነታዎች እንዲህ አይነት እግዚአብሔርን ህልውና ማወቅ ግድ እንደሆነ የሚያመላክቱ ተፈጥሯዊ እውነታዎች ቢኖሩም እግዚአብሔር እያኖራቸው እግዚአብሔርን መኖር የማያውቁ ሰዎች አሉ። ንቁ የሚላቸው ቅዱስ ጴጥሮስ እነሱንም ነው። እግዚአብሔርን ሳያውቁ የዓለምን እውቀት ይዘናል ብለው እግዚአብሔርን ለረሱ። እግዚአብሔር እያኖራቸው ያለ ክርስትናና ያለ ወንጌል ያለ እግዚአብሔር መኖር ለጀመሩ በዚህ ዓለም ቁሳቁስ ብቻ ታምነው በዚህ ዓለም ጥላ ውስጥ ላሉት ሰዎች ንቁ የሚላቸው ከዓለም ጥላ ስር ንቁ፣ ፈቀቅ ብላችሁ እግዚአብሔርን ወደ ማምለክ እግዚአብሔርን ወደ ማወቅ ድረሱ ለማለት ነው። ወደዚህ ደረጃ ከፍ በሉ ለማለት ነው። ንቁ በሃይማኖት ማለት ነው። ቅዱስ ጴጥሮስ ዝቅ ብሎ በዚሁ ምዕራፍና ቁጥር ላይ በአንደኛው መልእክቱ ምዕራፍ 5 ቁጥር 9 ላይ እስመ ጸላኢክሙ ጋኔን ይጥህር ከመ አንበሳ እንዘ ይሐስስ ዘይውህጥ እምኔክሙ ብሏል። ይሄ ማለት ጠላታችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና ንቁ ማለት ነው። ጠላታችሁ ዲያብሎስ እንደሚያገሳ አንበሳ አንበሳ ብሎታል ዲያብሎስን በግብሩ ወይም ደግሞ በስራው። አንበሳ አራዊትን አሳዶ ብቻ አይደለም የሚይዛቸው። እርግጥ ነው አራዊት ሁሉ የሚፈሩት የአራዊት ንጉስ አንበሳ ነው። አንዳንድ ጊዜ ግን እነሱን ከማሳደድና ከመያዝ ይልቅ ጥበብ አለው። ይሄ ጥበቡ ምንድን ነው? እንስሳት ካሉበት በረት ወይም ደግሞ በአንድነት ከተጠራቀሙበት ቦታ ሄዶ አይደለም በረት ሰብሮ አይደለም የሚበላቸው፣ ባለበት ዋሻ ተቀምጦ ግሩም የሆነ ድምፁን ወደ እንስሳቱ ጆሮ እንስሳቱ ወደ ተሰባሰቡበት በረት ያደርሰዋል። ያኔ እንስሳቱ በመካከላችን ገብቶ የሚበላን ወይም ደግሞ የሚያሳድደን ስለሚመስላቸው በረታቸውን እየሰበሩ አጉራቸውን እየዘለሉ ይወጣሉ። አንበሳው ከብቶቹ እንስሳቱ ከመውጣታቸው በፊት የሚጠቀመው ዘዴ አለ። ከእንስሳቱ በረት ጀምሮ ከአፉ የሚወጣው ክፉ መዓዛ አለ። ከአፉ የሚወጣ ፈሳሽ በመንገዱ ግራና ቀኝ ከአፉ የሚወጣውን ፈሳሽ እያፈሰሰ እሱ እስከሚያርፍበት ዋሻ ድረስ ያጥራል። ቀኝና ግራውን እንዲህ እያፈሰሰበት ከሄደ በኋላ መሀል መሀሉን ክፍት ወይም ደግሞ ባዶ እያደረገ እሱ እስከሚያርፍበት ዋሻ መንገዱን ያጥራል። እንዲህ ከአፉ በሚወጣው ክፉ ጠረን ምክንያት እንስሳቱ ወደ እሱ እንደሚመጡ ስለሚገባው፣ ይህንን ጥበብ ስለሚያውቅ እንስሳቱን ወደ ሌላ እንዳይንቀሳቀሱ ካጠረባቸው፣ መንገድ ከዘጋባቸው በኋላ ባረፈበት ዋሻ ሆኖ ግሩም የሆነ ድምፁን ወደ ጆሯቸው ያደርሳል። ያኔ በመካከላችን ነው እያሉ ሲበረግጉ፣ በረታቸውን እየሰበሩ ሲወጡ ወደ ሌላ መንገድ መንቀሳቀስ አይችሉም። ለምን? ያ ክፉ መዓዛ የእነሱን አፍንጫ ቀዶ የሚጥል ክፉ ጠረን ስላለው ይህንን ማለፍ አይችሉም። አማራጫቸው መሀል መሀሉን መንገድ ባዶ ባዶውን መንገድ እየያዙ እሱ ወዳለበት መድረስ ነው። አንበሳ በዚህ መልኩ በጥበብ እንስሳቱ ወደ እሱ እንዲመጡ ካደረገ በኋላ እየሰበረ ደማቸውን ያፈሳል፣ ስጋቸውን ይበላል። ዲያብሎስን እንግዲህ አንበሳ አለው በግብሩ ወይም ደግሞ በስራው። እውነት ነው፣ እሱ ዲያብሎስ ለ5500 ዘመናት ገነትን የዘጋው ድምፁን በማሰማት ነው እንጂ ዲያብሎስ ራሱን ሆኖ አይደለም። አሁን እንስሳቱን አንበሳው የጎዳቸው በድምፁ ነው። በድምፁ እሱ ካለበት ቦታ ሆኖ እንስሳቱን እንዲበረግጉ እንዲጎፉ ያደረጋቸው በድምፁ ነው። አዳምና ሔዋንንም ከገነት ያሰደዳቸው የመንግስተ ሰማያት የገነት ባለርስት የዚህ ዓለም ጌቶች የነበሩትን አዳምና ሔዋንን ያወጣቸው የእባብን ገላ ተጠቅሞ ነው። የእባብን አንደበት ተጠቅሞ ነው። ከ5500 ዘመን በኋላም እንደዚያው ነው። በፕሮፓጋንዳ ነው ዲያብሎስ ዓለምን የሚገዛው የሚያናውጠው። ያ ማለት እስከ አሁን ድረስ ዙፋኖቹን ወይም ደግሞ ማደሪያዎቹ አህዛብን፣ መናፍቃንን፣ የተለያዩ የክርስቶስ ጠላቶች የወንጌል ጠላቶችን በመጠቀም ብዙዎቹን ከተሰማሩበት ቅጽረ ቤተ ክርስቲያን ከተሰሩበት የወንጌል ቦታ የ80ና የ40 ቀን ልጅነታቸውን ካገኙባት ቅድስት ቤተ ክርስቲያን እየዘለሉ እንዲወጡ እግራቸውን እንዲነቅሉ በብዙ መልኩ ፈትኗቸዋል። በጥበብ እውነት ነው፣ ዲያብሎስ እስከ ዛሬም ቢሆን ዓለምን ከእግዚአብሔር እንዲወጣና ከእግዚአብሔር አሰራር ውጪ እንዲሆን ያደረገው የራሱን ድምፅ በአጋንንት ወይም ደግሞ በማደሪያዎቹ በመናፍቃን በማደር ነው። ዲያብሎስ ራሱን ሆኖ ቢመጣ ሰራዊቶቹ እንኳን አይከተሉትም። እንኳንስ ክርስቲያኖች ሃይማኖታቸውን ሊክዱ እግዚአብሔርን ሊተው። ግን እሱ የመጣ ባወቁት በለመዱት በሚመስላቸው የወንጌል ቃል ነው የሚጠራቸው። ቅዱስ ጳውሎስ ጢሞቴዎስን እንዲህ ብሎ እንደተናገረው እስመ ለሊሁ ሰይጣኒት ሜሰል ከመመላከ ብርሃን፣ እሱ ሰይጣን ራሱ መላከ ብርሃንን መላእክትን ቅዱሳን መላእክትን ይመስላልና ብሎታል። ብዙዎቹ አሁን የሳር ላይ ገደል ቆመው እኛንን ትክክል እኛንን ባለጥሩ ሃይማኖት ባለጥሩ ምግባር የሚሉት አሁን እንዲህ መላእክተ ብርሃንን በመሰለ ሕይወት ውስጥ ቅዱስ ቃል በመሰለ የመጽሐፍ ቅዱስ አነጋገር ብዙዎቹ ሰለባ ስለሆኑ ነው። የዚህ ምክንያቱ ደግሞ የመውደቁ በዲያብሎስ አሰራር የመያዙ ከቀናው ሃይማኖት ከበጎ ምግባር የመውጣታችን ምክንያት ያለመንቃት፣ ያለማወቅ፣ ያለመማር ነው። አለመማር፣ አለማወቅ ቤተ ክርስቲያንን በደንብ አለመረዳት ያመጣው ችግር ነው፣ ጉድለት ነው። ስለዚህ ንቁ ማለት ጎደሏችሁን ሙሉ፣ ሃይማኖታችሁን እወቁ፣ በሃይማኖት ጎልምሱ ነው የሚለው ቅዱስ ጳውሎስ። ከዚህ በተለየ ሁኔታ ይህንን ቃል ሲያጠነክር በሃይማኖት ጎልምሱ ነው የሚለው፣ የምታምኑበትን ምክንያት እወቁ፣ ተረዱ ነው የሚለው። በዘልማድ አትኖሩ ነው። ልማድ ሃይማኖትን አያጸናም፣ እውቀት ነው። እውቀት እዚህም ነው አባቶቻችን ካልተማሩ አያውቁ ካላወቁ አይጸድቁ የሚባለው። በይውህና ጽድቅ የለም። ይውህነታችን በእውቀት ሲመጣ ነው። ይውህነታችን በትምህርት ሲመጣ ነው። ስለዚህ እንዲህ መንፈስ ቅዱስ የላካቸው መስለው የወንጌልን ቃል እኛ በምናውቀው የሚያታልሉንን የቤተ ክርስቲያን ድምፅ የመሰለ የክርስቶስን ድምፅ የመሰለ ድምፅ እያሰሙ ወዳልሆነው በረት የሚያወጡንን ከተቀጸረልን ወይም ደግሞ ኑሩበት ከተባለው እግዚአብሔር እኔ ሕይወት መንገድ ነኝ ብሎ ቁሙ ጽኑ ብሎ እኛን ባሰማራበት ቦታ እንዳንጸና በረቱን እየሰበርን የቤተ ክርስቲያንን ቅጽር የቤተ ክርስቲያንን አውደ ምሕረት እየረሳን እንድንፈነጭ የሚያደርጉን እንድንወጣ የሚያደርጉን መናፍቃን ናቸው። አጽራረ ቤተ ክርስቲያን ናቸው። በእነሱ ነው ንቁ የሚለው። ንቁ በቃ ጠላታችሁ ዲያብሎስ እንደሚያገሳ አንበሳ ይዞራልና። ዲያብሎስ ሁሌም ቢሆን አካሉን ገልጦ ወንጌልን ሲሰብክ ሰምተነው አይተነውም አናውቅም፣ በታሪክም የለም። እነሱን ተጠቅሞ ነው እስከዛሬ ድረስ በዓለም የሚያገሳው። በዓለም ያገሳል እስከዛሬ ድረስ እንደሚያገሳ አንበሳ ይዞራልና። በዓለም ያሉት ወንድሞቻችሁም ይህን መከራ እንደሚያገኛቸው እያወቃችሁ ጸልዩላቸው፣ ትጉላ፣ አሳስቡላቸው ነው የሚለው። ስለዚህ የአርኩስ መንፈስ ጠላታችን እስከ አሁን ድረስ በመናፍቃን አንደበት በአጽራረ ቤተ ክርስቲያን እያደረ የሚያሰማው ድምፅ ክርስቲያኖችን ስለሚያወጣና ከቤተ ክርስቲያን ስለሚያርቃቸው ነው ንቁ የሚል። ለዚህ ነው ሌላው በሕይወታችን በእኛ እድሜ በበደል ምክንያት የመጣው በአዳም ላይ የታወጀው በልጆቹም ላይ እስከ ዛሬ ድረስ እውነት የሆነው ሞትን ነው። ሞትን እወቁት፣ ንቁበት ለማለት ነው። ንቁ፣ ሞትን ሳይቀድማችሁ ቅደሙት ለማለት ነው። ሞትን ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ሲነግረን ብዙ ጊዜም ደግሞ ደጋግሞ ሲያስተምረን ሰው ሰውኛውን አጋጣሚ ብለን በምንጠራው እግዚአብሔር ቃሉን ወደ ልባችን ሲልከው ጊዜ አለኝ እንላለን። ለምን ቁርባን አሁን ያስፈልገኛል? አሁን ንጽህና ለምን አስፈለገ? አሁን ጥሩ ክርስቲያን መሆን ለምን አስፈለገ? አሁን አስራቱን በኩራቱን መስጠት ምን አስፈለገ? ንስሐ መግባት ምን አስፈለገ እንላለን። ንቁ የሚለ ማንም ሰው ቢሆን እድሜውን ቆጥሮ ሰፍሮ በኪሱ የያዘ ማንም ሰው የለም። ሞትን ሳይቀድማችሁ ቅደሙት፣ ንቁ። ክርስትናችሁን እንዳጠበቃችሁ በጎ ምግባር ቅን ሃይማኖት እንደያዛችሁ ተገኙ ለማለት ነው። ንቁ የሚል ቅዱስ ጴጥሮስ ንቁ። አንድ ታሪክ አለ። በማቴዎስ ወንጌል ምዕራፍ 24 ቁጥር 38 ላይ ስንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ይላል። ለጊዜው ስለ ምጻቱ ተናግሮታል፣ ፍጻሜው ግን ስለ ሰው ልጅ ሞት ነው የሚያመለክተው። ወበከመ ኮነ በመዋዕሊሁ ለኖህ ከማሁ ይከውን ምጻቱ ለወልደ እጓለ እመሕያው። በኖህ ጊዜ እንደሆነ ሁሉ ክርስቶስም ሲመጣ እንዲሁ ይሆናል ይላል። ነፍስ ከስጋ ስትለይና ክርስቶስ ይህንን ዓለም ለማሳለፍ ሲመጣ የሚታወቅበት ጊዜ የለም። ሰዎች የሚሞቱበትን ጊዜ ከዚህ ዓለም የሚለዩበትን ጊዜ አያውቁም፣ በእርግጠኛነት አያውቁም። ስለዚህ በኖህ ጊዜ እንደነበረው እንዳይሆን ነው የሚል ጌታችን። ይበልዑ ይበላሉ፣ ወይሰትዩ ይጠጣሉ፣ ያወስቡ ወይቷሰቡ ያገባሉ ይጋባሉ፣ ሳያስቡት ሞቱ። ሞት መጣባቸው፣ ቀደማቸው። ኖህን ግን እግዚአብሔር ማየ ስራው ወይም ደግሞ የጥፋቱን ውሃ ላመጣ ነው እና መርከብህን ስራ ሲለው ኖህ ደግ ሰው ነው፣ ብልህ ሰው ነው፣ ጊዜ አለኝ አላለም። ነቃ፣ በቃ እግዚአብሔር ይህንን አለ እንዴ ብሎ መርከቡን መስራት ጀመረ። መርከቡን ሲሰራም እግዚአብሔር በመርከቡ እንዳዳ ነው በዚህ ወንጌል እና በኦሪት ዘፍጥረት ተገልጿል። ስለዚህ ኖህ እግዚአብሔር ሲናገረው ስራ ጀመረ። ክርስቲያኖች እግዚአብሔር ልባችሁን ፈልጎት ለልባችሁን በር ሲያንኳኳ ለእግዚአብሔር ልባችሁን ክፈትለት። ንቁ፣ ሞታችሁን ሳይቀድማችሁ ቅደሙት። ንቁ ማለት በሞታችሁም እወቁበት፣ ንቁበት ማለት ነው። እግዚአብሔርን ክብሩን ለመውረስ ስሙን ለመቀደስ በሞትም መቅደም ያስፈልጋል። ሞትን ንቁበት፣ እወቁበት። መናፍቃን በአጽራረ ቤተ ክርስቲያን እወቁባቸው፣ ንቁባቸው፣ ተማሩ፣ ተመራመሩ፣ እወቁ ማለት ነው። ያስተማረን እግዚአብሔር ክብር ምስጋና ይግባው። ስብሐት ለእግዚአብሔር ወለወላዲቱ ድንግል።